ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የሐሙስ ግንቦት 6 2012 ዓ.ም ዝግጅታችን ጀመረ። የኮቪድ-19 ስርጭትን ለመከላከል የወጣውን አዋጅ ለማስፈጸም የአዲስ አበባ ፖሊስ አባላት የሚወስዷቸው እርምጃዎች መሰረታዊ የሰብአዊ መብቶች ድንጋጌን በማይጥስ መልኩ ሊሆን እንደሚገባ የኢትዮጵያ ሰብአዊ መብት ዋና ኮሚሽነር ዶክተር ዳንኤል በቀለ አሳስበዋል። ዶክተር ዳንኤልን አነጋግረናል። ዘገባውን በአብይ ርዕስ ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮች። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ አየር ላይ እንደዋለ ማዳመጥ ትችላላችሁ። ንጉሡ ታምሬ በቅንብሩ አብሮኝ አለ። ቨርጂኒያ ከሚገኘው መኖሪያው እያቀናበረ ነው ያለው። እኔ ዋሽንግተን ዲሲ ይገኛለሁ። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በኢትዮጵያ ባለፈው የ24 ሰዓት ጊዜ 3580 ሰዎች የኮሮና ቫይረስ ምርመራ ተካሂዶላቸው 9 ሰዎች ላይ ቫይረሱ መገኘቱን የደረሰ መረጃ አመልክቷል። የጤና ሚኒስቴር በፌስቡክ ገጹ ባወጣው ዕለታዊ መረጃ ዛሬ የተገኙት ተጠቂዎች 4 ሴቶችና 5 ወንዶች ናቸው። ከ17 እስከ 66 እድሜ ክልል ውስጥ ያሉ መሆናቸውን አመልክቷል። አምስቱ አዲስ አበባ፣ ቀሪዎቹ 4ቱ በሶማሌ ክልል በጅግጅጋ ለይቶ ማቆያ እንደሚገኙ ነው ያስታወቀው። በኢትዮጵያ በአጠቃላይ በቫይረሱ የተጠቃው ሰው ቁጥር 272 መድረሱ ነው። በአሁኑ ሰዓት 157 በለይቶ ማቆያ ሕክምና ላይ እንዳሉና ያገገሙት ደግሞ 108 መሆናቸውን የጤና ሚኒስቴር ዕለታዊ መረጃ ጨምሮ አመልክቷል። ደቡብ አፍሪካ በኮሮና ቫይረስ የተጠቃው ሰው ከ12000 ያለፈ። ይሁን እንጂ የሀገሪቱ ፕሬዝዳንት ሴሪል ራማፎሳ በአብዛኛው የሀገሪቱ ክፍሎች የእንቅስቃሴ ገደቦችን ማላላት እንደሚጀመር አስታውቀዋል። ራማፎሳ ትናንት በቴሌቪዥን ባደረጉት ንግግር በእንቅስቃሴ አከፋፈት ሂደቱ እቅዶች ዙሪያ ከሚመለከታቸው ወገኖች ጋር ምክክር እናደርጋለን ነው ያሉት። በሌሶቶ ደግሞ የመጀመሪያ የቫይረሱ ተጠቂ መገኘቱን የሀገሪቱ የጤና ሚኒስቴር አስታውቋል። ሌሶቶ 12000 የቫይረሱ ተጠቂ ባላት በደቡብ አፍሪካ የተከበበች ሀገር ነች። ተጠቂው የተገኘው በሀገሪቱ ታውጆ የቆየው አገር አቀፍ የእንቅስቃሴ እገዳ ከተነሳ ከአንድ ሳምንት በኋላ መሆኑ ነው። የአፍሪካ የበሽታዎች ቁጥጥርና መከላከል ማዕከል እንደገለጸው በአህጉሪቱ የቫይረሱ ተጠቂ ቁጥር በአሁኑ ሰዓት ወደ 70000 እየተጠጋ ነው። እስካሁን ከ2400 በላይ ህሙማን ህይወታቸው አልፏል። የዓለም ህዝብ ከኮሮና ቫይረስ ወረርሽኝ ጋር እየታገለ ባለበት በአሁኑ ወቅት መንግስታት በአእምሮ ጤና አገልግሎቶች ላይ አትኩረው ሊሰሩ እንደሚገባ የተባበሩት መንግስታት ድርጅት ተማጽኖን እያሰማ ነው። ለበርካታ ዓመታት የአእምሮ ጤና አገልግሎቶች ቸል ተብለው እንደቆዩ ዛሬ ያስገነዘቡት የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬሽ አሁን ደግሞ የኮቪድ-19 ዓለም አቀፍ ወረርሽኝ በቤተሰቦችና ማህበረሰቦች ላይ ተጨማሪ የአእምሮ ጤና ጫና አስከትሏል ብለዋል። አክለውም ዋና ጸሐፊ ጉቴሬሽ የጤና ሰራተኞች፣ በእድሜ የገፉና ወጣቶች፣ ቀድሞም ለአእምሮ ጤና ችግር የተጋለጡ ሰዎችና በግጭትና በቀውስ ሁኔታ ውስጥ የሚኖሩ ይበልጡን የተጋለጡ እንደሆኑ አመልክተዋል። የዓለም የጤና ድርጅት WHO እስካሁን በዓለም ዙሪያ 4.3 ሚሊዮን ሕዝብ የተያዘበትና 300 ሺህ የሚደርሱ የገደለው ኮሮና ቫይረስ እንደ HIV ስርጭት ስር ሰዶ ሊቆይ ይችላል ሲል አስጠንቅቋል። ሊሳ ሽላይን ከጄኔቫ ያጠናቀረችውን ሪፖርት አዳነች ፍስሐዬ ታቀርበዋለች።
በያዝነው ዓመት በወጡት ብሔራዊ ጥናቶች መሰረት ኮቪድ-19 በህዝቦች ላይ ከፍተኛ የጭንቀት ስሜት አሳድሯል። ቻይና ውስጥ ከህዝቡ 35 ከመቶ፣ ኢራን 60 ከመቶ ዩናይትድ ስቴትስ ደግሞ ከህዝቡ 45 ከመቶ ላይ ጭንቀት እንዳሳደረ ጥናቶች አመልክተዋል። ካናዳን፣ ቻይናንና ፓኪስታንን በመሳሰሉት ሀገሮች ባሉት የጤና ጥበቃ ሰራተኞች መካከል ደግሞ የጭንቀት ስሜቱ በአማካኝ በ45 ከመቶ ከፍ ማለቱን ተመሳሳይ ጥናቶች አመላክተዋል። በዓለም የጤና ድርጅት የአእምሮ ጤንነትና የአደንዛዥ መድኃኒት ተጠቃሚነት ክፍል ስራ አስኪያጅ ዴቮራ ፔሰው እንዲህ አይነቶቹን ችግሮች ለመከላከል የሚያስችሉ እርምጃዎች መወሰድ እንዳለባቸው ገልጸዋል።
This is something that needs to be done in the middle of the crisis so that we can prevent things to become
ይህ ቀውሱ በተከሰተበት በአሁኑ ወቅት ነው መደረግ ያለበት። አሁንኑ ማድረግ የሚያስፈልገውም እየተባባሰ እንዳይሄድ ለመከላከል ሲባል ነው። በእያንዳንዳቸው የዓለም ሀገሮች ህዝቡን የሚጎዱ የኢኮኖሚ ትርምሶች እየታዩ ነው ይላሉ ኬስለር። ኬስለር አያይዘውም ተመሳሳይ የኢኮኖሚ ቀውሶች በተከሰቱባቸው ያለፉት ዓመታትም የአእምሮ ጤንነት ችግሮች ተበራክተው ራሳቸውን የሚያጠፉ ሰዎች ብዛት ከፍ ማለቱን ገልጸዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ የፖሊሲ መግለጫ ሲሰጡ ካቀረቧቸው አበይት ምክረ ሐሳቦች መካከል አንዱ በማንኛውም ያስቸኳይ ጊዜ ሁኔታ የአእምሮ የጤና ጥበቃና የስነ ልቦናዊ ጫና እርዳታ እንዲኖር ያስፈልጋል የሚል ነው። የዓለም የጤና ድርጅት ደቡብ ሱዳንን በምሳሌነት ጠቅሷል። ከእያንዳንዳቸው 5 ደቡብ ሱዳናውያን አንዱ የአእምሮ ጤንነት ችግር እንዳለበት የጤናው ድርጅት ጠቁሟል። ለ4 ሚሊዮን ህዝብ አንድ የጤና ጥበቃ ባለሙያ ብቻ እንዳለ የጤናው ድርጅት አክሏል። የዓለም የጤና ድርጅትና ሌሎች አገልግሎቶች የአእምሮ ሳይሆን የሌሎች የጤና ችግሮች ህክምናን ለማጠናከር ለአመታት ያህል ሲጥር መቆየቱን ኬስለር ገልጸዋል።
We are promoting the modalities where the community, some community leaders or
በማህበረሰቡ ያሉትን ባህላዊ ፈዋሾችን እና ሌሎችን ለማጓላበት ስለሚቻልበት መንገድ እየሰራን ነው። ለምሳሌ በባህላዊ መንገድ በሽተኞችን ከህመማቸው የሚፈውሱት ሰዎች አገልግሎታቸውን በተሻለ መንገድ እንዲሰጡ ለማስቻል ስንል መሰረታዊ የሆነ ስልጠና ማግኘት እንዲችሉ ጥረት እያደረግን ነው ብለዋል ኬስለር። የኮቪድ-19 በሽታ ከጠፋ በኋላም ቢሆን የስነ ልቦናዊ ጫና ጠባሳ እንደማይወገድ የተባበሩት መንግስታት ድርጅት አስገንዝቧል። ሀገሮች የአእምሮ ሕክምና ስርዓታቸውን ለማሻሻልና ለማጠናከር የሚያስችል ገንዘብ እንዲመድቡም ድርጅቱ ጥሪ አድርጓል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በአንዳንድ ሀገሮች በወረርሽኙ ሳቢያ ተዘግተው የቆዩ እንቅስቃሴዎች እየላሉ ሲሆን ወረርሽኙ ያስከተለው የኢኮኖሚ ጉዳት የከበደ መሆኑ እየተነገረ ነው። የተባበሩት መንግስታት ድርጅት ያጠናቀረው አንድ ሪፖርት የዓለም ኢኮኖሚ በዘንድሮ የአውሮፓውያን 2020 ዓመተ ምህረት ከ3% በሚበልጥ መጠን እንደሚቀንስ ተንብየዋል። ለንጽጽር ባለፈው ጥር የነበረው የዓለሙ ድርጅት ትንበያ ምጣኔ ሀብቱ በ2.5% እንደሚያድግ ነበር ያመለከተው። በተለያዩ ሀገሮች ወቅታዊ የወረርሽኙን ይዞታ ስንመለከት ኒውዚላንድ ዛሬም አንድም የቫይረሱን ተጠቂ እንዳላገኘች አስታውቃለችና የገበያ አዳራሾች፣ መደብሮችና ምግብ ቤቶች እንዲከፈቱ ፈቅዳለች። ይህ የሆነው ላንድ ወር ጸንቶ የቆየውን ጥብቅ ክልከላና ገደብ ቀስ በቀስ ለመክፈት በያዘችው እቅድ መሰረት ሲሆን አሁንም ህዝቡ የማህበራዊ መራራቅ ወይም ፈቀቅታ ደንቦችንና ህዝባዊ ስብሰባ ገደቦችን ማክበር ይኖርበታል ተብሏል። በዩናይትድ ስቴትስ ዋናው የፌደራሉ መንግስት የተላላፊ በሽታዎች ኤክስፐርት ዶክተር አንቶኒ ፋውቺ የእንቅስቃሴ ገደቦችን ያላግባብ ተቻክሎ መክፈት አደጋ ያለው መሆኑን ህዝቡንም መሪዎችንም አስጠንቅቀዋል። ቫይረሱን ለመቆጣጠር በሚያዳግት ደረጃ ሊሰራጭ ይችላል ነው ያሉት። ፕሬዝደንት ዶናልድ ትራምፕ ግን ህዝቡ እንቅስቃሴዎች፣ የንግድ ድርጅቶችና ትምህርት ቤቶችን ጨምሮ እንዲከፈቱ ነው የሚፈልገው ሲሉ ትናንትና ተናግረዋል። ሀገሪቱን መክፈት አለብን ደህንነት በተጠበቀበት መንገድ፣ ግን ደግሞ በተቻለ ፍጥነት መክፈት ይኖርብናል፣ እንደዚህ ልንቀጥል አንችልም ነው ያሉት ፕሬዝደንቱ። በሌላ ዜና በሌላ ዜና በዩናይትድ ስቴትስዋ ዊስካንሰን ክፍለ ግዛት ትናንትና ያስቻለው ጠቅላይ ፍርድ ቤት ያገረ ገዢው የጤና ጥበቃ ኃላፊ እስከ አውሮፓውያን ግንቦት 26 ድረስ የሚዘልቀውን ቤታችሁ ተከተቱ ትዕዛዝ ሊያጸኑ አይችሉም ሲል ውሳኔ ሰጥቷል። ሪፐብሊካኖች ናቸው እገዳዎቹን በመቃወም ክስ የመሰረቱት። እናም ከፍርድ ቤቱ ውሳኔ በኋላ የግድ ክፍት መሆን የሌለባቸው የንግድ ድርጅቶች፣ ጉዞዎችና ህዝባዊ ስብሰባዎች ላይ ተጥሎ የቆየው ገደብ እንደተነሳ ታውቋል። የዊስካንሰን አገረ ገዢ ቶኒ ኤቨርስ የፍርድ ቤቱን ውሳኔ ክፍለ ግዛቲቱን ትርምስ ውስጥ የሚከት ሲሉ አውግዘዋል። ህዝቡ ለበሽታ እንደሚጋለጥ ማንም አይጠራጠርም ሲሉም አክለዋል። በሌላ በኩል የመዲናዋ የዋሽንግተን ከንቲባ ሙሪየል ባውዘር ነገ አርብ ያበቃ የነበረውን የእንቅስቃሴ ክልከላ እስከ መጪው የአውሮፓውያን ሰኔ 8 ቀን ድረስ አራዝመውታል። ገደቦችን ከማንሳታችን በፊት ለሁለት ሳምንታት የቫይረሱ መዛመት ቀንሶ ማየት ይኖርብናል ብለዋል ከንቲባዋ። ያጎራባች ሜሪላንድ እና ቨርጂኒያ አገረ ገዢዎች በበኩላቸው በግዛቶቻቸው የቫይረሱ መዛመት በተገታባቸው አካባቢዎች የእንቅስቃሴ ገደቦችን ለቀቅ ለማድረግ አቅደዋል። 10 ሚሊዮን ህዝብ የሚኖርባት የካሊፎርኒያዋ ሎስ አንጀለስ ወረዳ የእንቅስቃሴ ገደቦቹን ለተጨማሪ 3 ወራት ማራዘሟን ይፋ ታደርጋለች ተብሎ እየተጠበቀ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ትናንትና የእስራኤል ጉብኝታቸውን አጠናቀዋል። ከእስራኤል ባለስልጣናት ጋር ኢራንንና የትራምፕ አስተዳደር የዌስት ባንክ የሰላም እቅድን በተመለከተ ያተኮረ ውይይት ማካሄዳቸው ነው የተሰማው። በመጨረሻም አፍጋኒስታን የታሊባን ተጠቂዎች ዛሬ ጋዴዝ በመትባል ከተማ በጦር ሰራዊቱ ካምፕ ላይ ጥቃት አድርሰው ቢያንስ 5 ሲቪሎችን ገለዋል። ሌሎች ብዛት ያላቸው ደግሞ ማቁሰላቸው ነው የተሰማው። የታሊባን ቃል አቀባይ ኃላፊነት ወስዷል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
አመሰግናለሁ ቆንጂት ለዜናው። ቆንጂት ዜናውን ያሰማችን ቨርጂኒያ ከሚገኘው መኖሪያዋ ነው። ይህ የአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ግንቦት 6 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። የደም ለጋሾች ቁጥር መጨመር የደም ባንኩን ከስጋት አውጥቶታል።
ችም ቀዳይ ማህበረሰቦች ዓለም ላይ ያሉትን ሁሉንም ባይሆን አንዳንዶቹን አይቻለውና እጅግ የሚያስደንቁኝ ነገሮች እንዴት በባህልም በምንም በትምህርትም ከማይጠበቅ ስፍራ ይህንን በጣም የተራመደው አስተያየት ያለው ህብረተሰብ መመስረት መቻላቸው ግን በዚህ በኮቪድ-19 ኢላማ ሆኖ ይህንን ማዳን ለዓለም ተስፋ ነው። ዓለም ብዙ ያልተረጋጋበት ጉዳይ ውስጥ ነው ያለው።
ዘገባ ይዘናል። ዶክተር አሸናፊ ዋቅቶ ላይ ይባላሉ። ከዋሽንግተን ዲሲ ወጣብላ በመትገኘው ሲልቨር ስፕሪንግ ከተማ ነዋሪ ናቸው። እኩልነትን መሰረት ባደረገ በተለየ የአንዋኗር ዘይቤው ለሚታወቀው የአውራምባ ማህበረሰብ አባላት ያስተላለፉትን የንድረስላቸው ጥሪ መነሻ ባደረገ ቃለ ምልልስ በባህልና ማህበረሰብ ፕሮግራም በሁለተኛው አጋማሽ ይመለሳሉ። ተጠብቋቸው። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የኮቪድ-19 ስርጭትን ለመከላከል የወጣውን አዋጅ ለማስፈጸም የአዲስ አበባ ፖሊስ አባላት የሚወስዷቸው እርምጃዎች መሰረታዊ የሰብአዊ መብቶች ድንጋጌዎችን በማይጥስ መልኩ ሊሆን እንደሚገባ የኢትዮጵያ የሰብአዊ መብት ዋና ኮሚሽነር ዶክተር ዳንኤል በቀለ አሳስበዋል። የሕግ አስፈጻሚ አካላት እየገጠሟቸው ያሉ ፈተናዎችን እንደሚረዱ ከአሜሪካ ድምጽ ጋር ቃለ ምልልስ ሲያደርጉ የተናገሩት ኮሚሽነር ዳንኤል ከሰሞኑ የተወሰዱ እርምጃዎችን ግን ከሁኔታው ጋር የማይመጣጠኑ ናቸው ብለዋል። ሀብታሙ ስዩም ዘገባለው።
የኮቪድ-19 ስርጭትን ለመከላከል የወጣውን አዋጅ ጥሳችኋል በሚል የቤተሰብ አባላቶቻቸው በቁጥጥር ስር ከዋሉባቸው የአዲስ አበባ ከተማ ነዋሪዎች መካከል አንዱ በፍቃዱ ሄዱ ነው። በፍቃዱ እህትና ወንድሙ በፖሊስ ቁጥጥር ስር የዋሉበትን አፍታ ያስረዳል።
ጠዋት እንግዲህ ሁለቱም ባለስራ ናቸው። ወደ ስራ እየሄዱ እያለ መንገድ ሲሻገሩ ፖሊሶች ምን ዋሏቸው? ከዛ ቤት ምንድን ነው ምን አጠፋን ሲሉ ተነካክታችኋል ምናላቸው። እነሱ ግን መነካካታቸውን በፍጹም አያስታውሱም። በጠሯቸውም ሰዓት አልተነካኩም ነበርና አልተነካካንም ቢሉም አንሰማቸውም ብለዋቸው ነው የወሰዷቸው።
ወላጆቻቸው በእድሜ የገፉ እንደመሆናቸው ቫይረሱ ወደ ቤተሰብ ተዛምቶ የጤና ስጋት እንዳይሆን ከፍተኛ ጥንቃቄ በመላ ቤተሰቡ እንደሚተገበር የሚያወሳው በፍቃዱ ፖሊስ እህትና ወንድሙን በቁጥጥር ስር በዋለበት አፍታ ባይኖርም ለሌሎች የጤና ስጋት የሚሆን ተግባር ፈጽሟል ብሎ እንደማያምን ያስረግጣል። ወንድምና ቱ በቁጥጥር ስር ከዋሉ በኋላ የተከተለው የጤናም ስጋት የሰብአዊ መብት ጥሰትም እንደሆነ ያወሳል።
ከዛ በኋላ ደግሞ በጣም የሚያሳዝነው ጭነዋቸው በፖሊስ ጣቢያ ወሰደ። ፖሊስ ጣቢያ ሳይሆን ወደ አንድ በላይ ዘለቀ የሚባል ሰሜን ገበያ ከፍ ብሎ ያለ አንድ ትምህርት ቤት ግቢ ያለ ወደዛ ነው ወሰዷቸው። ሲወስዷቸው ራሱ መኪናውን አጭቀው ሞልተው ነው። ፖሊሶችም ከነሱ ጋር ተጠጋግተው ተቀምጠው ነው። ከዛ ውጪ በላይ ዘለቀ አስቀመጧቸው እና አራርቀው ለይስሙላ ያው ቀረጿቸው፣ መከሯቸው እነዚህ መከላከያ ዘዴዎችን እንዲተገብሩ ምክር ቢት የሰጧቸው እና ከዛ በኋላ መልሰው ፈቷቸው። ግን በመሀል ላይ ለምሳሌ እንዴት እንዲህ ይደረጋል ብሎ ያለ ሰው ነው መሰለኝ ኮንፍሮንት አድርጓል በሚል ነው አሁን ወንድሜ ሲያስረዳኝ የነበረው። ኧረ በሕግ አምላክ ምናምን ነው ሲል የሰማሁት እኔ ያለው እና እሱን ሲደበድቡት ድምፁን ልኮልኛል። ፒክቸርም እንደዚሁ እየገፈተሩ ሶስት ፖሊሶች ሆነው ሲወስዱት የሚያሳይ ፎቶ ልኮልኛል ትዊተር ላይ። እንደውም ፎቶውንና ድምፁ ሌላ ከልኝም አቀናብሬ የለጠፍኩትም አለ።
በሰብአዊ መብት ተሟጋችነቱ የሚታወቀው በፍቃዱ ኃይሉ በትናንትናው ዕለት በተለያዩ የአዲስ አበባ ስፍራዎች በእሱ አነጋገር የጅምላ እስር ሲከናወን ውሏል። ፈረንሳይ ለጋሲዮንና አራት ኪሎን በመሰሉ ስፍራዎች ፖሊሶች በርካታ ሰዎችን በቁጥጥር ስር ሲያደርጉ በመኪና ሲጭኑ ማየቱንም ይናገራል። ይህንን የፖሊስ እርምጃ ህጋዊነቱንም ሆነ ውጤታማነቱን በፍቃዱ ይጠራጠራል።
እኔ እስከማውቀው ድረስ ትናንትና ለምሳሌ ሁሉም ሰው ማስክ ያድርግ የሚል ማስታወቂያ አልተነገረም። የአዋጁንም ዝርዝር አይቼዋለሁኝ። ይሄ ክፍል አራት አንቀጽ ስድስት ላይ የሚለው አለ። የአገልግሎት መስጫ ቦታዎች ላይ ለምሳሌ ትራንስፖርት ውስጥ ስትገባ፣ እንትን ምንድን ነው ባንክ፣ ሆስፒታል ምናምን ስትገባ ማለት አለብን ማስክ ማድረግ አለብን እንጂ መንገድ ላይ ስትራመድ ምናምን ማስክ ማድረግ አለብን የሚል የለም። አርጉ ራሱ ከተባለ በስነ ስርዓቱ መጀመሪያ መረጃው መቅደም አለበት። እነሱ ግን በማስደንገጥ ሰው ለማስጠንቀቅ ነው መሰለኝ የፈለጉት። እዛ ላይ በጣም ከፍተኛ በሆነ አቢዩዚቭ በሆነ መከራከርና መናገር እንኳን ለምን እንደዚህ ተባለ እንደዚህ አድርግ ብትሉኝ አይሻልም ወይ ብለህ እንኳን መመለስ አትችልም። ምክንያቱም ፖሊሶቹ መደብደብ ለምደዋል። ክብራቸው የተነካ ነው የሚመስላቸው። ፖሊስ ብሩታሊቲ በጥቅሉ የፖሊስ ይሄ ማናለብኝነት ተጠያቂነት እስከሌለ ድረስ የሚቀጥል ነገር ነው።
መሰል ቅሬታዎች ለመስሪያ ቤታቸው እንደደረሱ የሚናገሩት የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ በበኩላቸው ፖሊስ የአስቸኳይ ጊዜ አዋጁን ለማስፈጸም በአስተማሪነት ሊረዳ ይችላል በሚል እምነት ግለሰቦችን እያሰረ መሆኑን መስማታቸውን ይናገራሉ። ሆኖም የተወሰደው እርምጃ ከሁኔታው ጋር የማይመጣጠን እንደሆነ ይጠቅሳሉ።
እርግጥ ይሄ የአፍና አፍንጫ መከላከያ የኮቪድ ስርጭትን ለመከላከል አስፈላጊ እንደሆነና ህብረተሰቡም ስራ ላይ ሊያውለው የሚገባ እንደሆነ እንገነዘባለን። በአስቸኳይ ጊዜ ደንቡም የህዝባዊ አገልግሎት ቦታዎች እና ሌሎችም ህዝብ በሚበዛባቸው ቦታዎች ላይ የአፍና የአፍንጫ መሸፈኛ እንዲደረግ የአስቸኳይ ጊዜ ደንቡ ግዴታ ይጥላል። ነገር ግን ይህ ግዴታ በደንቡ ላይ በግልጽ እንደተመለከተው ህዝብ ሰፋ ብሎ የሚገኝባቸው አካባቢዎች እና ይሄ የአካላዊ መራራቅ ወይም ደግሞ ማህበራዊ መራራቅ የሚለውን ስራ ላይ ለማዋል በሚያስቸግርባቸው አካባቢዎች ነው እንጂ በየትኛውም ስፍራ በማንኛውም ስፍራ በማንኛውም ጊዜ የአፍና የአፍንጫ መከለያ ማድረግ አስገዳጅ ነው የሚል ስላልሆነ የተወሰደው እርምጃ ከነገሩ ሁኔታ ጋር ተመጣጣኝ ያልሆነ ምናልባትም ካውንተር ፕሮዳክቲቭ የሆነ ትክክለኛ ያልሆነ እርምጃ ስለሆነ በአስቸኳይ ሊቆም እንደሚገባና የታሰሩትን ሰዎች በአስቸኳይ ሊለቀቁ እንደሚገባ ጥሪ እያስተላለፍን ነው የምንገኘው።
ዶክተር ዳንኤል በቀለ፣ ካለው ሀገራዊ የጤና ስጋት አንጻር ፖሊስን የመሰሉ ሕግ አስፈጻሚ አካላት አዋጁን ለማስፈጸም ያሉባቸውን ፈተናዎች የሚረዱ መሆናቸውን አውስተው፣ ሆኖም አዋጁን ለማስፈጸም የሚወሰዱ እርምጃዎች መሰረታዊ የሰብአዊ መብት ድንጋጌዎችን በማይጥሱ መልኩ ሊተገበሩ እንደሚገባ መክረዋል።
የወጣውን ደንብና ለሕዝብ ጤንነት አጠባበቅ ሲባል እንዲወሰዱ የሚያስፈልጉትን እርምጃዎች ለማስፈጸም በተለይ በኢትዮጵያ ነባራዊ ሁኔታ ለሕግ አስፈጻሚ አካሎች ለፖሊስ ትልቅ ራስ ምታት እንደሆነ እገነዘባለሁ። ኢትዮጵያ ውስጥ አሁን አብዛኛው ሰው ከጤና ባለሙያዎች እየተሰጠ ያለውን ምክርና መመሪያ ስራ ላይ እያዋለው አይደለም። ብዙ ህዝብ ማህበራዊ መራራቅን ወይም አካላዊ መራራቅን የሚባለውን ተግባራዊ ሊያደርገው አልቻለም። በተወሰነ መልክ ከአኗኗር ሁኔታችን ከኢኮኖሚ ሁኔታችንም የሚመነጭ ሊሆን ይችላል። በአጠቃላይ ግን እነዚህን መመሪያዎች ተግባራዊ ለማድረግ ትልቅ ችግር አለ። ለአስፈጻሚ አካላትም ትልቅ ራስ ምታት ነው። ይህ አስቸጋሪ መሆኑን በጣም እገነዘባለሁ። ይህንን ካልኩኝ በኋላ ግን አብሮ ደግሞ መታሰብ ያለበት ነገር ምንድን ነው? ይህ ለማስተላለፍ የምንፈልገው መልእክትና ለመፍጠር የምንፈልገው አዲስ ልማድ ለምሳሌ በቀጪ የሆነ አቀራረብ ወይም ደግሞ በወንጀል ህግ መንፈስ ሳይሆን በማስተማር መንፈስ ነው ልንተገብረው የሚገባው። ፖሊስ እነዚህን የአስቸኳይ ጊዜ ደንቦችን መመሪያዎች በሚያስፈጽምበት ጊዜ ሊመራባቸው የሚገቡ የሰብአዊ መብት መርሆች አሉ። እነዚህን መርሆች በስፋት ግንዛቤ ለመፍጠር ጥረት እያደረግን ያለው ይህ የህጋዊነት መርህ በአስቸኳይ ጊዜ ሁኔታ ወቅትም ቢሆን ሊታገዱ የማይችሉ መብቶችን የማክበርና የማስከበር መርህ የመሳሰሉ የሰብአዊ መብት መርሆች እና የህግ አስፈጻሚ አካላት ደግሞ በከፍተኛ የሙያ ስነ ምግባርና የኃላፊነት ስሜት መንቀሳቀስና የኃይል እርምጃ ከመውሰድ የመቆጠብ አስፈላጊነት ነው።
በቀረቡ ቅሬታዎችና ሀሳቦች ላይ ምላሽ ለማግኘት በተደጋጋሚ የአዲስ አበባ ከተማ ፖሊስ ኮሚሽን የህዝብ ግንኙነት ስልክ ላይ ብንደውልም ሳይሳካልን ቀርቷል። ይህ በእንዲህ እንዳለ በኮሚሽኑ የፌስቡክ ገጽ ላይ ህዝብ በስፋት በሚገኝባቸው ቦታዎች ላይ የአፍና የአፍንጫ መሸፈኛ ሳይጠቀሙ በተገኙና ርቀታቸውን ባልጠበቁ 1305 ሰዎች ላይ በአዋጁ መሰረት እርምጃ መወሰዱ ተገልጿል። ኮሚሽኑ ህዝብ በብዛት በሚንቀሳቀስባቸው 23 ስፍራዎች ግንቦት 5 ቀን 2012 ዓ.ም ባደረገው አሰሳ በቁጥጥር ስር የዋላቸው 990 ወንዶችና 315 ሴቶች መሆናቸውን አክሎ አስታውቋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የተከበራችሁ አድማጮች፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ሀብታሙ ስዩም እናመሰግናለሁ ለዘገባው። የትንታኔው መጽሔት ይቀጥላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በኮቪድ-19 ምክንያት ተዘግተው የነበሩ በሮቿ እንዲከፈቱ ወስናለች። የቤተ ክርስቲያን ስርዓቱም የጤና ባለሙያዎች በሚሰጡት ምክርና መንግስትም በሚሰጠው መመሪያ ታግዞ እንደሚከናወን ተገልጿል። አገልግሎቷን የምትሰጠው ቁጥራቸው ውስን በሆነ አገልጋዮች እንደሚሆን ቤተ ክርስቲያኒቱ አስታውቃለች። ጽዮን ግርማ የቤተ ክርስቲያኒቱን ቃል አቀባይ አነጋግራ ተከታዩን ዘገባ ይዛለች።
ከግንቦት 4 እስከ ግንቦት 6 2012 ዓመተ ምህረት ድረስ የተካሄደው የቅዱስ ሲኖዶስ ምልአተ ጉባኤ ማጠናቀቂያ ላይ ሲኖዶሱ ባወጣው መግለጫ ኮሮና ቫይረስ በዓለምና በኢትዮጵያ ላይ ያደረሰ ላለው ጉዳት ማዘኑን ገልጿል። የቤተ ክርስቲያኒቱ ስርዓታዊና ቀኖናዊ አገልግሎቱ የኮሮና ቫይረስ ስርጭትን ለመግታት በሚያስችል መልኩ አካላዊ መራራቅ፣ ንጽህናና የጥንቃቄ ተግባራቱ ተጠብቆ እንዲቀጥልም ወስኗል። የቤተ ክርስቲያኒቱ መንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያ ተልእኮ መምሪያ ዋና ኃላፊ መጋቤ ሰላም ቀሲስ ሰለሞን ቶልቻ ቤተ ክርስቲያኒቱ ጥንቃቄውን በራሷ መዋቅር ለማስቀጠል ወስና ያሳለፈችው ውሳኔ ነው ብለዋል።
ቤተ ክርስቲያኒቷ ተቋም እንደመሆኗ መጠን በራሷ መዋቅር ባላት ማህበረ ካህናት፣ በሰንበት ትምህርት ቤት ወጣቶች፣ ከምዕመናኑም በተውጣጣ መንፈሳዊ አገልግሎቷን እንድትቀጥል፣ አብያተ ክርስቲያናት እንዳይዘጉ፣ ስርዓተ ቅዳሴው ስርዓተ አምልኮም እንዲቀጥል፣ የማታ ጉባኤ ትምህርቱም እንዲቀጥል፣ ስለ በሽታው አስከፊነት ግን ባላት መዋቅር በማህበረ ካህናቷ፣ በማህበረ ምዕመናኗና በወጣቶቹ በቂ ግንዛቤና ከላይ ርቀታቸውን ጠብቀው ልክ ከመንግስት የሚተላለፈው መመሪያ ከጤና ተቋማት የሚተላለፈው መመሪያ ጠብቀው እንዲያስፈጽሙ እንጂ አብያተ ክርስቲያናትና አምልኮ እንዳይዘጋ ስለ በሽታው በቂ ግንዛቤ በየደረጃው ክትትል እየተደረገ እንዲሰጥ ቅዱስ ሲኖዶስ ዛሬ ባወጣው መግለጫ ለኢትዮጵያ ቤተክርስቲያን የእምነት ተከታዮች በሙሉ ውሳኔ አሳልፈዋል።
በቤተ ክርስቲያኒቱ የኮሮና ቫይረስ ስርጭትን ለመከላከል የተስፋ ልዑክ አብይ ኮሚቴ የሚል መዋቅር ዘርግታ በመንቀሳቀስ ላይ መሆኗን ቀሲስ ሰለሞን ቶልቻ ገልጸው ይህ ኮሚቴ ባቀረበው ሪፖርት መሰረት አንድም ምዕመናን ጥንቃቄ በተሞላበት ሁኔታ ትምህርት ማግኘት እንደሚገባቸው፣ ሌላው ደግሞ የቤተ ክርስቲያን ደጅ ሊሳለሙ የሚመጡ ምዕመናን በአንዳንድ የጸጥታ ኃይሎች እንደሚዋከቡ ሪፖርት ስለቀረበ እንደሆነ ይናገራሉ።
የአስቸኳይ ጊዜ አዋጁን ተከትሎ መንግስት ዜጎችን ለመታደግ ባለው ኃላፊነት በቤተ አምልኮ አካባቢ ላይ አብዛኛዎቹ ሰዎች እንግዲህ በእድሜም የገፉ ህጻናትም ስለሚመጡ በብዛት ስለሚሳለሙ አካላዊ ንክኪም ስለሚኖር ስጋት ኖሮት ይህ ሁኔታ የጸጥታ አካላትና ፖሊሶች አብዛኛውን በተለይ በአዲስ አበባ ከተማና እንዲሁም በገጠሩ ላይ የአስቸኳይ ጊዜ አዋጁን ተመልክቶ እንዲህ አይነት ከፍተኛ የሆነ ህዝቡን የማሸማቀቅ መልካም የሆኑ የጸጥታ አካላት እንዳሉ ደግሞ በአንዳንድ ደግሞ እንደዚሁ ምዕመናንን የሚያስቆጣና ወደ ቁጣ የሚጋብዝ በስርዓተ አምልኮ ቦታዎች ላይ ታይተው ነበረ እና ፖሊስ ይመደብ ብላ የጸጥታ አካል ይመደብልኝ ብላ አልጠየቀችም ቤተክርስቲያን። ስለዚህ ሲኖዶሱ ዛሬ ባሳለፈው መግለጫ ምንድን ነው የሚተላለፈው የመንግስት መመሪያ፣ የጤና ተቋማት መመሪያ የበሽታውን አስከፊነት ባለን ተቋማዊ አሰራርና አደረጃጀት ባለን ስትራክቸር ግንዛቤ አድርገን ከመንግስቱም ጎን ቆመን የበሽታውንም አስከፊነት ለህዝባችን እየገለጽ ፓራራሊ ደግሞ ስርዓት አምልኳችን እንደው ምዕመናን የሚያጽናና የተስፋ ቃል በማጣታቸው ሀዘን እና ትካዜ ውስጥ ወደ ተስፋ መቁረጥ ውስጥ እንዳይገቡ መደረግ የለበትም የሚል ነው ውሳኔው ወይም መግለጫ የሚያመለክተው።
የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታው በቤተ ክርስቲያኒቱ ውሳኔና በአስቸኳይ ጊዜ አዋጁ መሰረት ፖሊስ በቤተ ክርስቲያን አካባቢ ሰዎች ተሰብስበው ሲገኙ ከመበተን ያለፈ እርምጃ እንዳልወሰደ ይናገራሉ።
በሽታው ህዝቡ በአንድ ቦታ እንዳይሰባሰብ ከተሰባሰበ ከአንዱ ሰው ወደ ሌላ ሰው በምን አይነት መልኩ እንዳንዱት እንደምትለለፍ እጅግ አስቸጋሪ የሆነ በሽታ ስለሆነ ቢያንስ ቤቱ ሆነ ምዕመና ነው እየቤቱ ሆኖ ነው እንግዲህ አምልኮን ማድረስ ያለበት ጸሎት ማድረግ ያለበት ምስል የቤተክርስቲያኑ መሪዎች የሰጡት መግለጫ ነው። እነሱ የተስማሙበት ነው። ከዛም ተነስቶ መንግስት በአስቸኳይ ጊዜ አዋጅ አውጥቷል። በአስቸኳይ ጊዜ አዋጁ መሰረትም በተለይ ህዝብ የሚሰበሰብባቸው ቦታዎች ላይ ለህዝቡ ደህንነትና ሰላም ሲባል አደጋ እንዳይደርስባቸው ወረርሽኙ እንዳይዛመትና እንዳይባዛ በማሰብ ጽፈት ጊዜ አዋጁ አውጇል። እንግዲህ ፖሊስ ደግሞ ያንን የማስፈጸም ኃላፊነት ስላለ እስካሁን ድረስ ስራ ነው የነበረው። አሁን በምን አይነት መልኩ እንዴት እንደሚከፈትም እኛ አናውቀውም። ምናልባት በመንግስት ደረጃ ተወስነው ከሆነ ከቤተ እምነቶቹ ጋር ተነጋግረው ከሆነ ያው በሰላም ሚኒስቴር በኩል የሚገለጽ ነው የሚታወቅ ነው የሚሆነው የመንግስት አካል። ከዚያ እንግዲህ አዲስ አበባ ፖሊስ ህግ አስከባሪ ስለሆነ ያንን ህዝብ በተሰባሰበበት ቦታ ላይ ሰው ተከማችቶ ዙሪያ በእነሱ ላይ አደጋ እንዳይደርስ መጠበቅ ስላለብን ነው ጠብቅ ነበረው እ ለማዋከብ ስራም እነዚህ ስራ አልነበርም።
ኮማንደር ፋሲካ ልክ ነው እንዳሉት ፖሊስ እያስፈጸመ ያለው የአስቸኳይ ጊዜ አዋጁን ነው። ነገር ግን በሚያስፈጽምበት ጊዜ ግለሰቦችን መንካት እንደሌለበት፣ ሰዎችን መንካት እንደማይችል መመሪያ አይተላለፍለትም።
ምናልባት የተለያዩ ስነምግባር ችግር ያለባቸው የተወሰኑ በጣም ጥቂት የሆኑ የፖሊስ አባላት ሊሆኑ ይችላሉ። ምናልባት የማዛከል የመግስት ራዳ ግን እስካሁን ድረስ ባለ መረጃ በሁሉም ቦታ ላይ መጥፎ ሁኔታ ከቤተክርስቲያን አስተዳደሮች ጋር አብረው ምዕመናኑም ጋር ጭምር አብረው ጥሩ እየሰሩ እንዳሉ ነው እንግዲህ ያለን መረጃ። ምናልባት እዚህ አይነት መደርፉ ዘት ቦታ ላይ እንደሆነ ካረጋገጥን ፖሊሶች ላይ አስፈላጊ የሆነ አስተዳደራዊና ህጋዊ እርምጃ ለመውሰድ የኮሚሽኑ ዝግጁ ነው። እስካሁን ድረስም በተለያዩ ጥፋት ላይ የሚገኙ ሰዎች ላይ ያለ ምህረት እርምጃ እየወሰደ የማጣሪያ ስራ ነው የቆየና አሁንም ይህን የማጣሪያ ስራ ምናልባት ህግን ሲያስፈጽም ከመጠን በላይ እርምጃ መውሰድ ሰዎችን ማዳከም ሊገልጽ ነው እና ያንን የሚያደርግ የፖሊስ አባል ካለ አስፈላጊ የሆነ እርምጃ ለመውሰድ ዝግጅት ነን። እስካሁን ድረስ ግን እንደዚህ ያደርጋሉ የሚል እውነት ለመናገር እስካታ የደረሰ
ከዚህም በኋላ ቤተ ክርስቲያኒቱ በሮቿን ከፍታ አገልግሎት የምትሰጥ ከሆነ ከአስቸኳይ ጊዜ አዋጁ ጋር እንዴት እንደሚታረቅ ግራ እንደሚያጋባም ይገልጻሉ።
አንድ ቦታ መሰባሰብ አይችልም ምራ አስተዳደሩ ምናልባት የምናላት ነገር የሚመጣ አይደለም። አሁን ምክንያቱም አለም ላይ በአብራሽ በሽታው በየቁ የጨመረ ያለ መሆኑን በጤና ባለሙያዎች በየጠኑ እንዲተላለፈው ነገር ያሳያል። ስለዚህ ምናልባት መንግስት በግልጽ አውጆ ከዛሬ ጀምሮ አንዳንድ ቦታዎች ላይ ሰዎች መሰብሰብ ይችላሉ ብሎ የመላላት ነገር የሚያሳይ ካልሆነ በስተቀር ይሰበሰባሉ ብዬ አልገምትም። ምናልባት ቤተክርስቲያኑም እንደዚህ ያደርጉ ከሆነ ከመንግስት ጋር መነጋገር ከሚሆናኑ ጋር መነጋገር ያስፈልጋል ይመስለኛል። ዳሉ ለሚሆናኑ ስለሆነ ዋና እንትናቸው አሁን ደግሞ በሽታው በመሰራሰብ ሌላ መድኃኒት መከላከል የሚተላለፍ ነው። እንዴት እንደሚተላለፍ አይታወቅም እና እንደዚ የሚያደርጉ ከሆነ እንዴት እንደሆነ በመንግስት ደረጃ ነው መገለጽ ያለበት እንጂ ይህን አሁን
ቀሲስ ሰለሞን በበኩላቸው ቤተ ክርስቲያኒቱ የጤና ባለሙያዎች በሚሰጡት ምክርና መንግስት በሚሰጠው መመሪያ ታግዛ ስርጭቱን ለመከላከል በራሷ መዋቅር ተፈጻሚ እንደምታደርግ ሲኖዶሱ ጥብቅ ውሳኔ ማስተላለፉን ገልጸዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
አመሰግናለሁ ጽዮን። ትግራይ ክልል የኮሮና ቫይረስ መከላከያ መንገዶችን በመጠቀም የራሱን ምርጫ ያካሂዳል ሲሉ ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል አስታውቀዋል። የሚያካሂዱት ምርጫ ህገ መንግስታዊ መሆኑንና የምርጫ ቦርድም እንደሚሳተፍበት አስታውቀዋል። በፌዴራል ደረጃም ሁሉንም ያሳተፈ የውይይት መድረክ በማዘጋጀት ሀገሪቱን በቀጣይነት ስለሚመራ መንግስትና ስለ ሀገር አቀፍ ምርጫ ውይይት ያስፈልጋል ብለዋል። ምክትል ርዕሰ መስተዳድሩ ስለ ወቅታዊ ጉዳዮች ለክልሉ መገናኛ ብዙሃን የሰጡትን መግለጫ የተከታተለው ሙሉጌታ አስባሃ ከመቀሌ ዝርዝሩን ይዟል።
የህዝባዊ ወያነ ሓርነት ትግራይ ህወሓት ሊቀመንበርና የትግራይ መንግስት ፕሬዚደንት ዶክተር ደብረጽዮን ገብረ ሚካኤል በሰጡት መግለጫ የኮሮና ቫይረስ ለመከላከል ይደረግ የነበረውን እንቅስቃሴ መቀዛቀዙን አንስተው ይህንን አካሄድ ሊስተካከል ይገባል ብለዋል። በአሁኑ ጊዜ በክልሉ በአንድ ወረዳ ብቻ ተገድቦ የነበረው የሰዎች መንቀሳቀስ ኢኮኖሚውን ለማነቃቃት ሲባል በአንድ ዞን የሚገኙ ወረዳዎች ይሁኑ ከተሞች ውስጥ መንቀሳቀስ ተፈቅዷል ብለዋል። በዚህ እንቅስቃሴ ግን የአፍና የአፍንጫ መሸፈኛ መጠቀም፣ ተሽከርካሪዎችም ከሚይዙት አቅም ግማሽ ብቻ ያሳፍራሉ ሲሉ ተናግሯል። ምክትል ርዕሰ መስተዳድሩ ረዘም ያለ ጊዜ ሰጥተው ያብራሩት ስለ ምርጫ ጉዳይ ነበርም። የፌዴራል መንግስት ምርጫ ሊያካሂድ እንደማይችል በማስታወቁ በክልል ደረጃ እናካሂዳለን ብለዋል።
ህዝብ በመረጠው ነው ስልጣን የሚያዘው በሀገራችን በክልላችንም ቢሆን ለእኛ የተመረጥ ነው። እንደ ትግራይ ያው ሌሎች ክልሎችም ፌዴራል መንግስትም ለአምስት ዓመት ነው እስከ መስከረም ነው አምስት ዓመት ከ2013 መስከረም ነው የተመረጥ ነው። ከዛ በኋላ ኮንትራክታችን ያልቃል። ህዝቡ የሰጠን ስልጣን ይሄ ነው። ይህን አልፎ መሄድ ከህዝብ ፍላጎት ውጭ ሄደናል ማለት ነው። ከህዝብ ውሳኔ ውጭ ሄደናል ማለት ነው። እኛ እያልን ያለ ነው ከዚህ አንወጣም ነው። መስከረም የሚመረጠው ተመርጦ ስልጣናችን እናስረክብ። ሌላው በህገ መንግስት ከማክበር ጋር በተያያዘ ነው። የራሱ በትርጉም የሚገለጹ የተባሉት ሂደቶች ቢኖርም በህገ መንግስት ግን ግልጽ ናቸው የሚል አቋም ነው ያለን። ህገ መንግስት ደግሞ የሁሉም ህግ በላይ ነው። ህገ መንግስት ካላከበርን ሌላ ህግ ማክበርም አንችልም። ህገ መንግስታችን ላይ በፌዴራልም በትግራይ ህገ መንግስትም የተቀመጠው ፖለቲካዊ ስልጣን የሚያዘው በምርጫ ነው የሚል ነገር ነው ያለው። ከምርጫ ውጪ ፖለቲካዊ ስልጣን መያዝ አይቻልም፣ አይፈቀድም። ሁለተኛ ይህ ስልጣን ለአምስት ዓመት ነው የሚያገለግለው የሚልም ዛል አይዝ ብለን እንቀጥላለን ከተባለ ይህን ጥስን ይሄድን ነው ማለት ነው።
ከመስከረም በኋላ በየትኛውም ደረጃ ስልጣን ላይ ያለው የመንግስት መዋቅር ህጋዊነት ስለማይኖረው ምርጫው ሳይካሄድ ከቀረ አደገኛ ሁኔታ ሊከሰት እንደሚችል ተናግረዋል ዶክተር ደብረጽዮን። ባለፈው ሳምንት ጠቅላይ ሚኒስትር ዶክተር አብይ አህመድ ከህግና ከህገ መንግስት ስርዓት ውጭ የመንግስት ስልጣን ለመጨበጥ የሚሞክሩና የጨረባ ምርጫ ለማካሄድ የሚንቀሳቀሱ መንግስታቸው ሀገርና ህዝብ ከጉዳት ለመጠበቅ በማለት ወሳኝ ያሉትን እርምጃ እንደሚወስድ በጥብቅ አስጠንቅቀው ነበር። በዚህ ጉዳይ ላይ ዶክተር ደብረጽዮን በሰጡት አስተያየት ምርጫ ማካሄድ ለሚፈልግ አካል የኃይል እርምጃ የሚያስወስድ ነገር የለም ሲሉ ኮንነዋል።
ህዝቡ የፈለገውን ይምረጥ፣ ሁሉም ጥንቃቄ አድርገን ለተመረጠው እናስረክብ ነው እያለ ምርጫ ይካሄድ ያለ መወቀጥ አለበት የሚለው ነገር በጣም የተዛባ ነው፣ የተሳሳተም ነው። ጠቅላይ ሚኒስትሩ ለምን በዚህ ደረጃ መግለጽ እንደፈለጉ ግራ የሚያጋባ ነው። በህገ መንግስቱ መንገድ ስልጣን እናስረክብ ነው እያለ ያለን የተለያዩ አካላት ያራመዱት አቋም የተወገዘ ቢሆንም አንዱ አቋመኛም ምርጫ ማካሄድ ነው የሚለው በአንድ መንገድ የተባልከውን ስማ ተግብር ካልሆነ ትወቀጣለህ የሚል መፍትሄ ሊሆን አይችልም። የባሰ ነገሩን ያቀጣጥሏል፣ ችግሩ ያባብሰዋል። ለዚህ ጉዳይ ሰከን ብሎ መታየት የሚገባው ማለት አቋም ነው ብለን ነው የምንወስደው። በሩጫ ስልጣን ማራዘን ተገቢነት የለውም። በትግራይ ደግሞ እኛ ያልነው በህገ መንግስታዊ መንገድ ምርጫው ይካሄድ ነው። ሁሉም ጥሰን ምርጫ ይካሄድ አለን። ሁሉም ጥሰን ከህገ መንግስት ውጭ የሆነንም ምንም ነገር የለም። አቋሙም ህገ መንግስታዊ ነው። ዝም ብሎ ፖለቲካ ብቻ አይደለም። አካሄዱ ህገ መንግስታዊ ሆኖ ነው። ፌደራል መንግስት አለ የሚፈቅደው፣ የክልል መንግስትም አለ። ህጉን ጠብቀን ነው ይሄን ያለ።
ምርጫ ሳይካሄድ ቀርሶ እኛ እንደ መንግስት ቀጥሉ ቢባል እኛ መንግስትነን መንግስትነቱ ይዘን መቀጠል ቀላል ነው ያሉት ዶክተር ደብረጽዮን፣ ነገር ግን የህዝብ የራስን እድል በራስ መወሰን በማክበር በምርጫ ላሸነፈው አካል ስልጣን ለማስረከብ ዝግጁ ነን ብለዋል። በክልል ደረጃ የሚካሄድ ምርጫ ላይ ከሚሳተፉ ፓርቲዎች ስለ ቀጣይ ምርጫው ሂደት እንወያያለን በማለትም ተናግሯል። እንደ ክልል ስለ ምርጫ አፈጻጸም ነው መወያየት የሚገባን ያሉት ምክትል ርዕሰ መስተዳድሩ፣ በፌዴራል ደረጃ ግን ምርጫ እንደማይካሄድ ስለተገለጸ ስለ ቀጣይ እርምጃ ምን መሆን አለበት የሚለው መወሰን የሚችለው ህዝብ እንዲሁም የፖለቲካ ፓርቲዎች በመሆናቸው አገር አቀፍ ምክክር ያስፈልጋል ብለዋል።
አፈጻጸሙ ግን ስርዓት ተከትለን ነው የምንሄደው። ዝም ብለን ጥሰን ምርጫ የሚባል ተጥሶ የሚፈጸም አይደለም። ምርጫ ቦርድ ያስፈልገዋል። የምርጫ ቦርድ ውሳኔ ያስፈልገዋል። ድጋፍ ያስፈልገዋል። ነፃ አካል ምርጫውን ማስተዳደርም ስላለበት ስርዓቱ ተከትለን እንሄዳለን። ምርጫው የትግራይም ህገ መንግስት ተከትሎ የሚፈጸም ነው።
ምርጫ አይካሄድም እየተባለ ያለው በኮሮና ምክንያት ብቻ አይደለም ያሉት ዶክተር ደብረጽዮን፣ ቀደም ሲል ፍላጎትና ዝግጅት ቢኖር ኑሮ በግንቦት ወር ላይ እንደ ሁልጊዜው ይካሄድ ነበር ብለዋል። ፍላጎት ስላልነበረ ነው የተጓተተው በማለት ገልጸዋል። የትግራይ መንግስት በክልል ደረጃ ምርጫ ለማካሄድ ሲወስን ለኮሮና ቫይረስ ትኩረት ባለመስጠቱ ሳይሆን ለህዝብ ውሳኔና ለህገ መንግስቱ ተገዢ በመሆኑ ነው ብለው ኮሮና እየተከላከልን ምርጫውን እናስፈጽማለን ሲሉ ገልጸዋል።
ኮሮና የህዝብን ህይወት የማዳን የማትረፍ ጉዳይ ነው። ስለዚህ ከምርጫ በላይ ነው። ህዝቡ ይዘህ ነው ስለ ምርጫ ማውራት የምችለው። ስለዚህ የህዝቡን ደህንነት ጤንነት ጠብቀን ምርጫ በኮሮና ጊዜም ማካሄድ ይቻላል ነው ያለ። ለምርጫም ግን ብዙ ጥንቃቄዎች ያስፈልጋል። እብን ፓርቲዎች እንወዳደር ቢሉ ስታዲየም ሰብስቦ ሊሆን አይችልም። የምርጫ አካሄዱ ይለያል። ስርዓት መውጣት አለበት። በቴሌቪዥን ሊሆን ይችላል፣ በሬዲዮ ሊሆን ይችላል። በተለያዩ ግን ሀሳባቸው የሚገልጹበት በዚህ ነው። ድምፅ አሰጣጥ እንደዚህ ነው መሆን ያለበት። አፍንጫ አፍን ሸፍኖ ማስክ ማለት ነገር እኮ ነው እያልን ያለን። አሁን ለስራም ለሚፈለጉ የተለዩ ነገሮች አሉ፣ ለምርጫ የሚያስፈልጉን ጥንቃቄዎች። ድምፅ አሰጣጥ እንደ ድሮ ሊሆን አይችልም፣ የተለየ ነው እና ባለበት አደጋ ሊያጋጥም ይችላል። ለዚህ ተገቢው ጥንቃቄ ካረግ ይቻላል ነው። በትግራይ ብቻ ሳይሆን በአገር አቀፍም ይቻላል አይቻልም የሚል እናኝ የለን። ዋናው ዝግጁነት ነው።
የምርጫ ጉዳይ አሁንም አወዛጋቢ ሆኖ ቀጥሏል። የፌዴራል መንግስትና ገዢው ፓርቲ እንዲሁም ሌሎች ተቃዋሚዎች ምርጫው በኮሮና ቫይረስ ምክንያት መካሄድ እንደማይችል እየገለጹ ሲሆን፣ በትግራይ ክልል ደግሞ የክልሉ ገዢ ፓርቲና ሶስት የክልሉ ፓርቲዎች ምርጫው በተያዘለት ጊዜ መካሄድ እንዳለበት እያሳወቁ ይገኛሉ። ብልጽግና ፓርቲ ከዚህ በፊት ለቪኦኤ እንዳሳወቀው ምርጫው በሰዓቱ ለማካሄድ ፓርቲው አቋም ይዞ የምርጫ ቦርድ እንደ አዲስ በማደራጀት አስፈላጊ ዝግጅት ሲካሄድ ቆይቷል ብሏል። የምርጫ ዝግጅት እየተካሄደ በነበረበት ጊዜም የኮሮና ወረርሽኝ በመከሰቱ ምርጫ ለማካሄድ አስቸጋሪ መሆኑን ፓርቲው ገልጿል። በዚህም ከፖለቲካዊ ስልጣን የህዝብ ደህንነት ትኩረት ሊደረግለት ስለሚገባ ወረርሽኙ ለመከላከል እየተሰራ ነው ብሏል ፓርቲው። ምርጫ በክልል ደረጃ ማካሄድ ህጋዊ ቅቡልነት የለውም፣ ምርጫ በሀገራዊ ምርጫ ቦርድ ብቻ ነው የሚካሄደው ሲል የህወሓት አቋምም ተቃውሞታል። የኢትዮጵያ ምርጫ ቦርድም በኢትዮጵያ በማንኛውም የአስተዳደር እርከን የሚካሄደው ምርጫ የሚያዘጋጀውና የሚያስፈጽመው ምርጫ ቦርድ መሆኑን ገልጿል። ለአሜሪካ ድምፅ ሙልጌታ አጽብሃ መቀለም።
አመሰግናለሁ ሙሉጌታ ለዘገባው። በምዕራብ ኦሮሚያ አንዳንድ ከተሞች ከመቶ በላይ ሰዎች በፖለቲካ አመለካከታቸውና ከኦሮሞ ነጻነት ሸማቂዎች ጋር ግንኙነት አላችሁ ተብለው ታስረዋል ሲሉ ቤተሰቦች ስሞታ አሰምተዋል። አምቦ፣ ጊምቢና ሆሮ ጉድሩ ውስጥ ከሁለት ሳምንታት በላይ እስር ላይ የሚገኙ ሰዎችም ፍርድ ቤት አለመቅረባቸውን ተናግረዋል። የኦሮሚያ ክልል መንግስት ቃል አቀባይ አቶ ጌታቸው ባልቻ በሰጡት ምላሽ በፖለቲካ ምክንያት የታሰረ የለም ብለዋል። ናኮር መልካ ከአምቦ ተጨማሪ ይዟል።
ሰዎች ታሰሩ ከተባለባቸው አካባቢዎች አንዷ የአምቦ ከተማ መሆኗን ከታሳሪ ቤተሰቦች መካከል አንዱ ነኝ ያሉ አስተያየት ሰጪ ለአሜሪካ ድምፅ ተናግረዋል። እኚህ አስተያየት ሰጪ አቶ ጉደታ ለሚ እንደሚሉት በአምቦ ከተማ ካለፉት ሁለት ሳምንታት ጀምሮ 11 ሰዎች በመንግስት ጸጥታ ኃይሎች ታስረዋል። በተጨማሪም በምዕራብ ሸዋ ዞንም ከ20 ሰዎች በላይ በፖለቲካ አመለካከታቸው ታስረዋል ባይ ናቸው አቶ ጉደታ።
አምቦ አካባቢና በዞኑ ተለጥሞ ተለያዩ እስር ቤት ውስጥ የተዘቃዩ ነው የሚገኙት። የተለያዩ ስም በማስጠት የኦሮሞ ነጻነት ግንባርና የኦሮሞ ፌዴራሊስት ኮንግሬስ ትደግፋላችሁ መብራ። ከሁለት ሳምንት ወዲህ ደግሞ በአምቦ ፖሊስ ጣቢያ 11 ሰዎችን አስሮ እያንገላቱ ነው የሚገኙት።
የአምቦ ከተማ ፖሊስ መምሪያ ወንጀል ምርመራ ክፍል ኃላፊ ኢንስፔክተር አሰፋ ድሪባ በፖለቲካ አመለካከቱ በአምቦ ፖሊስ ጣቢያ የታሰረ የለም፣ 12 ወይም 13 የሚሆኑ የታሰሩ ግለሰቦች ደግሞ በወንጀል ድርጊታቸው ተጠርጥረው በቀነ ቀጠሮ ፍርድ ቤት ቀርበው ለውሳኔ እየተመላለሱ ያሉ ናቸው ብለዋል። የምዕራብ ሸዋ ዞን ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ ጉደታ ዲንቃ እገሌ ታሰረብኝ ብሎ በጽህፈት ቤታችን ያመለከተ ግለሰብ ስለሌለ ስለተባለው እስር የማውቀው ነገር የለኝም፣ ሰው ታስሮብኛል፣ በደል ደርሶብኛል የሚል አካል ካለም ቀርቦ እኛም ማናገር ይችላል ብለዋል። በምዕራብ ወለጋ ጊምቢ ከተማም 25 የሚሆኑ ሰዎች በማዘዣ ማዕከል አስተዳደር ከታሰሩ ከሁለት ሳምንት በላይ ሆኗቸዋል ይላል። አንድ ለደህንነቴ ስለምሰጋ ስሜን አልገልጽም በማለት ወንድሙ እንደታሰረበት የሚናገር ግለሰብ በጊምቢ ከ25 በላይ ሰዎች ከታሰሩ 3 ሳምንት ሊሆናቸው ነው። የታሰሩ ሰዎችም የመንግስት ሰራተኞችና የከተማው ነዋሪዎችም ጭምር ይገኙበታል። በጫካ ታጥቀው ከሚንቀሳቀሱ ሸማቂዎች ጋር ግንኙነት አላችሁ፣ እናንተ ናችሁ እነሱን የምትደግፉት፣ ስንቅም የምታቀብሉት ተብለው ነው የታሰሩት። ድርጊቱን ስለመፈጸም አለመፈጸማቸው ቀርቦ የጠየቃቸው የመንግስት አካል የለም። የጊምቢ ከተማ ከንቲባ አቶ ገሊላ ዶርሶ በሚነሳው ቅሬታ ላይ ተከታዩን ምላሽ ሰጥተዋል። የምዕራብ ወለጋ ዞን በማዘዣ ማዕከል አስተዳደር ስር ነው በመተዳደር ላይ የሚገኘው። በከተማችን የጸጥታ ችግር ተሳትፎ ያላቸውና ሰላምን የሚያደፈርስ መልእክቶችን በማተምና በማዘጋጀት የተጠረጠሩ ከ20 በላይ ግለሰቦች ጊምቢ ፖሊስ ጣቢያ ውስጥ ታስረው ይገኛሉ። በ48 ሰዓት ውስጥ ፍርድ ቤት ያልቀረቡበትን ምክንያት የመርማሪዎች እጥረት ስላለና ለወደፊቱ የሚሰበሰቡ መረጃዎችም ስላሉ ነው። አሁንም ተጣርቶ ጥፋተኞች ይለቀቃሉ፣ ነፃ የሆኑት ደግሞ ተመክረው ወደ ቤተሰቦቻቸው ይመለሳሉ። በተያያዘ ዜና በሆሮ ጉድሮ ወለጋ ጃርደጋ ጃርቴ ወረዳም ከ30 በላይ ሰዎች በማዘዣ ማዕከሉ ከታሰሩ ከሁለት ሳምንት በላይ ቢሆንም እስካሁን ፍርድ ቤት አልቀረቡም ሲል አንድ ወንድሙ እንደታሰረ የተናገረ ግለሰብ አመልክቷል። ሰዎቹ የኦሮሞ ነጻነት ሸማቂዎችን ከመደገፍ ጋር በተያያዘ ነው የታሰሩትም ሲል አክሎ ገልጿል። በዚህ ዙሪያ የወረዳው አስተዳዳሪ አቶ በላይ ታከለ እንዲሁም የወረዳው ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ ሞቱማ ኮርጄ ጋር በተደጋጋሚ ደውለን መልስ ሊሰጡን ፈቃደኛ አልሆኑም። በነቀምቴ ከተማም ከ15 ሰዎች በላይ በምስራቅ ወለጋ ዞን ትምህርት ጽህፈት ቤት ውስጥ ታስረዋል ይላሉ አቶ ደስታ አያና። ሰዎቹ የታሰሩበት ምክንያት አለመገለጹና ፍርድ ቤት ሳይቀርቡ ወይም በማዘዣ ማዕከሉ መርማሪዎች ሳይጠየቁ ሁለት ሳምንት ሊሆናቸው ነው ብለዋል አቶ ደስታ። የነቀምቴ ፖሊስ መምሪያ ኃላፊ ኮማንደር ረቢቱ ደጃሳ ጋር ላለፉት 3 ቀናት በእጅ ስልካቸው ላይ በተደጋጋሚ ደውለን ስልክ አላነሱልንም። የነቀምቴ ከንቲባ አቶ በሪሶ ተመዝጌንንም በስልክ ለማግኘት ያደረግነው ጥረት አልተሳካም። ከቤተሰብ መካከል በምዕራብ ኦሮሚያ አንዳንድ ከተሞች ከመቶ በላይ ሰዎች በፖለቲካ አመለካከታቸውና ከኦሮሞ ነጻነት ሸማቂዎች ጋር ግንኙነት አላችሁ ተብለው ታስረዋል ሲሉ ገልጸዋል። የታሰሩ ሰዎችን ትክክለኛ ቁጥር ግን ከመንግስትም ሆነ ከሌላ ሶስተኛ ወገን ማረጋገጥ አልተቻለም። የኦሮሚያ ክልል መንግስት ቃል አቀባይ አቶ ጌታቸው ባልቻ የኦሮሚያ መንግስት ሰው እንዲታሰር ፍላጎት የለውም፣ የታሰረም ካለ የታሰረበትን ምክንያት በህጋዊ መንገድ መጠየቅ ይችላል ብለዋል።
በየአካባቢው ሰው ታስሯል ተብሎ የሚጠየቀው ጊዜ ይህንን ጥያቄ መመለስ ያለበት የአንዳንዱ ሰው የታሰረበት የራሱ የህግ መሰረት አለው። የተጠረጠረበት ጊዜ ሊኖር ይችላል። ስለዚህ እንደ አጠቃላይ ማንሳት የሚቻለው ማንኛውም ሰው በክልላችን ከህግና ከህጋዊ ስርዓት ውጭ ማታሰር የለበትም። የታሰረም ካለ በህጋዊና በህጋዊ መንገድ ብቻ መጠየቅ ይችላል ማለት ነው። ወቅቱን ማስከበር ይችላል። የትም ቦታ የታሰረው ሰው የማንም ፖለቲካ ድርጅት አባል በመሆን ወይንም ደጋፊ በመሆን ወይንም ደግሞ አመራር በመሆን ነው የታሰርኩት የሚለው የማስተባበያ ሀሳብ ነው። ይህ በየደረጃው ለሚመለከተው የህግ እና የፍትህ አካላት የታሰረበትን ምክንያት እንዲያብራሩለት መጠየቅ ይችላል። ከወቅቱ የአስቸኳይ ጊዜ አዋጅ ጋር የሚያያዘው ነገር ካለ እሱ በራሱ ህግ ነው የሚመራው። በመደበኛ የህግ ሂደትም ደግሞ የህግ ጥሰት የተፈጸሙ ችግሮችም ካሉ በራሳቸው አሰራር መታየት ስላለባቸው ከዛ አሰራር ያፈነጭነት ካለ በየደረጃው ላለው የአቃቤ ህግ ትምህርት ቤት አለ፣ የፖሊስ ትምህርት ቤት አለ። በየደረጃው እያመለከቱ ሰዎቹ ለህግ ቀርበው ስለመጠየቃ ራሳቸው ለምን ይስ እንዳልተጠየቁ በ48 ሰዓታት ለምን እንዳልቀረቡ እና ያንን ቀርበው የሚጠየቁም ከሆነ የሚጠየቁ ጊዜ ቀጠሮ የሚጠየቅባቸውም ከሆነ በጊዜ ቀጠሮ ተጠይቆባቸው በህግ የሚጠየቀው የማድረግ ስራ ነው መሰራት ያለበት ብዬ ማምነው።
በዚህ ጉዳይ ዙሪያ ከኦሮሚያ ፖሊስ ኮሚሽን ተጨማሪ
አመሰግናለሁ ናኮር። ወደ ተከታዩ ዘገባ እንለፍ። ተከታዩ ዘገባ ወደ ዋሽንግተን ይመለሳናል። በዋይት ሃውስ የፕሬዚደንቱ ልዩ ጽህፈት ቤት ሰራተኞች የዩናይትድ ስቴትስን የበሽታዎች መቆጣጠሪያና መከላከያ ማዕከላት ሲዲሲን መመሪያ ተከትለው ያፍና ያፍንጫ መሸፈኛ እንዲያደርጉ ማሳሰቢያ ቢሰጥም የአሜሪካ ፕሬዚደንት ግን መሸፈኛውን ለራሳቸው ማድረጉን አልተቀበሉትም። ለአሜሪካውያን አፍና አፍንጫ መሸፈኛ የማድረግ ያለማድረጉ ውሳኔ በኮሮና ቫይረስ ሳቢያ ለሚቀሰቀሰው የፖለቲካው የባህል ፍልሚያ ጥንስስ እየሆነ ይመስላል ይላል የዋይት ሃውስ ሪፖርተራችን የፓትሲ ዊዳኩስዋራ ዘገባ። ደረጀ ደስታ ለመጽሔት አዘጋጅቶታል፣ ቀጥሎ ይቀርባል።
የአፍና አፍንጫ መሸፈኛ ጭንብል፣ የፕሬዚደንት ትራምፕ ማንገራገርና የተከሰቀሰው የባህል ግጭት። ከዚህ ሳምንት ጀምሮ የአፍና አፍንጫ መሸፈኛ ጭንብል ማድረግ በዋይት ሃውስ ሰራተኞችና ጎብኚዎች ዘንድ ግዴታ ሆኗል። ይህ የሆነው የምክትል ፕሬዚደንቱን ቃል አቀባይ ኬቲ ሚለርና የዋይት ሃውስን ከፍተኛ አማካሪ ስቲፈን ሚለርን ጨምሮ ብዙ ሰራተኞች በኮቪድ-19 ቫይረስ መያዛቸው ከተነገረ በኋላ ነው። ፕሬዚደንት ዶናልድ ትራምፕ ዋይት ሃውስ ውስጥ የአፍና አፍንጫ መሸፈኛውን ጭንብል ማድረግ የግዴታ እንዲሆን ያደረኩት እኔ ነኝ ብለዋል።
ከኔ የተወሰነ ርቀት ላይ ከሆኑ ወይም እነርሱም ተራርቀው እስከቆዩ ድረስ ችግር የለውም፣ ያንን ደግሞ ያደርጋሉ። እኔን በሚመለከት ግን እኔ ማንንም አልቀርብም።
በቅርቡ የአፍና አፍንጫ መሸፈኛ ጭንብል ማምረቻ ፋብሪካን የጎበኙበትን ወቅት ጨምሮ ትራምፕ በአደባባይ መሸፈኛውን ጭንብል አድርገው አያውቁም። ባለፈው ወር ይህንን ነበር የተናገሩት።
እኔ እንደሚመስለኝ ያፍና ያፍንጫ መሸፈኛ ጭንብል አድርጌ ፕሬዚደንቶችን፣ ጠቅላይ ሚኒስትሮችን፣ አምባገነኖችን፣ ነገስታትና ልዕልቶችን ለአቀባበል ሰላምታ መገናኘቱ እኔ እንጃ ብቻለን የሚሆን ነገር ሆኖ አላገኘሁትም።
ጄኒፈር ማርሲያስ በቴክሳስ A&M ዩኒቨርሲቲ የፕሬዚደንታዊ ንግግሮች መምህር ናቸው።
ፕሬዚዳንቱ ይበልጥ የተጨነቁት ለታይታው ፕሮፓጋንዳ ነው። የአፍና የአፍንጫ መሸፈኛውን ጭብል ያደረገ የአሜሪካ ፕሬዚዳንት ማለት ለሳቸው የድካማ ሰው ምልክት ሆኖ ይታያቸው ይመስለኛል።
እንደ አውሮፓ አቆጣጠር ባለፈው ኤፕሪል የወሩ መጀመሪያ ላይ የአሜሪካ የበሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ አሜሪካውያን ፊታቸውን በጨርቅ እንኳ ቢሆን ሸፍነው እንዲሄዱ መክሮ ነበር። ዊሊያም ሸፍነር በቴነሲ አገረ ግዛት ናሽቪል በሚገኘው ቨንደርቢልት ዩኒቨርሲቲ የሕክምና ማዕከል የተላላፊ በሽታዎች ሕክምና ፕሮፌሰር ናቸው።
አብዛኛው ሰው ያንን በማድረጉ በትንፋሽ የሚተላለፉ ኮቪድ-19ና ኢንፍሉዌንዛን የመሳሰሉ በሽታዎች መዛመት መጠን ቀንሷል። ስለዚህ ጥቅሙ ድርብ ነው። የቫይረሱን መጋባት ለመቀነስ ያፍና ያፍንጫ መሸፈኛውን ማድረግ የሚገባን አስፈላጊ ነገር ነው።
በእስያ አገሮች እንደተለመደው ለጤንነት ጥንቃቄ ሲባል የአፍና ያፍንጫ መሸፈኛውን ጭንብል ማድረግ በአሜሪካ የተለመደ አይደለም። በቅርቡ የተደረገ አንድ አስተያየት መለኪያ እንደሚያሳየው 79% የሆኑት ዲሞክራቶች በአደባባይ የአፍና ያፍንጫ መሸፈኛ ጭንብል ማድረግን ሲደግፉ ከሪፐብሊካኖች ደግሞ የደገፉት 59% ብቻ ናቸው። የአፍና አፍንጫ መሸፈኛውን ጭንብል የማድረጉ ውሳኔ ምናልባት የፖለቲካ ወገንተኝነት አቋም የተጫነው ሊሆን ይችላል። ይህም አሜሪካውያን በቤት ተገድበው የመቀመጥን ውሳኔ ከተቃወሙበት ምክንያት ጋር ተመሳሳይነት አለው። ያንንም ተቃውሞ ፕሬዝዳንቱም በትዊት ሲደግፉት ነበር። ፕሬዚደንቱ በዚህ አስቸጋሪ ወቅት አራያነታቸውን ለአሜሪካውያን ማሳየት አለባቸው ያሉት የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲን ጨምሮ ትራምፕ የአፍና አፍንጫ መሸፈኛውን ጭንብል ባለማድረግ የሚያሳዩት አቋም ሲያስተቻቸው መቆየቱ ይታወቃል።
አመሰግናለሁ ደረጀ። የተከበራችሁ አድማጮች፣ በነገራችን ላይ ደረጀ ደስታ የዝግጅት ክፍላችንን ትናንት የተቀላቀለ አዲስና ትኩስ ባልደረባችን ነው። እንኳን ደህና መጣህ ደረጀ። የምሽቱ ያየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። ለዜናው ቆንጂት ታይ አብራኛለች። ዋና አዘጋጅ ትዝታ ብላቸው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። እኔም አስተናጋጃችሁ ሰሎሞን አባተ ከእናንተው ጋር ነን። አብረናችሁን ቆያለን። የቪኦኤ ባልደረቦች ሙሉ በሙሉ ከየመኖሪያችን ነው እየሰራን ዝግጅቶቻችንን ወደ እናንተ እያደረስን ያለ ነው። ወደ ተከታዩ ቅንብር እንሸጋገር። በኮሮና ቫይረስ ስጋት ምክንያት ተመናምኖ የነበረው የደም ለጋሾች ቁጥር መሻሻል እያሳየ መሆኑን ብሔራዊ የደም ባንክ አገልግሎት አስታውቋል። በደም እጥረት ምክንያት በቀጠሮ የሚሰጡ የቀዶ ሕክምና አገልግሎቶችን ሰርዘው የነበሩ የሕክምና ተቋማትም በቂ ደም ማግኘት በመጀመራቸው ያቋረጧቸውን አገልግሎቶች እንደገና መጀመራቸው ተገልጿል። ስመኝሽ የቆየ ተከታዩን አጠናቅራለች።
የዓለም ስጋት በሆነው የኮሮና ቫይረስ ስርጭት ምክንያት በአስደንጋጭ ሁኔታ ቀንሶ የነበረው የደም ለጋሾች ቁጥር ባለፉት 3 ሳምንታት ውስጥ ትልቅ መሻሻል አሳይቷል። የብሔራዊ ደም ባንክ አገልግሎት ዋና ዳይሬክተር አቶ ያረጋል በንቲ ለቪኦኤ እንደገለጹት በለጋሾች ቁጥር መመናመን ምክንያት ትልቅ አደጋ ውስጥ ወድቆ የነበረው የደም ባንክ በተከታታይ ባደረገው ህብረተሰቡን የመቀስቀስ ስራ ወደ ባንኩ እየሄደ ደም የሚሰጠው ሰው ጨምሮ የደም ክምችት 15,000 መድረሱን ያስረዳሉ።
አሁን አገሪቱ ውስጥ ባሉ በሁሉም ደም ባንኮች ውስጥ ታይቶ የማይታወቅ ሁኔታ ወደ ደም ባንኮቹ የሚሄደው ሰው ቁጥር ነው የጨመረው። ይሄ ማለት ደም ባንኮቹ አይደሉም እየወጡ በልፋት በጥራት እየመጣ አይደለም። ሰው አዌርነሱ እና ጥሪው ገብቶት ወደ ደም ባንኮቹ እየመጣ ነው ያለው። ይህ ቁጥር አሁን በሁሉም ደም ባንኮች በሚባል ደረጃ አንዳንድ ደም ባንኮች ያው ከመንገድም በጣም ወደ ውስጥ ገባ ያሉ ናቸው፣ መንገድ ዳር አይደሉም። አንድ ከተማ ውስጥ ሐዋሳ ከተማ ውስጥ ያለን ደም ባንክ የሐዋሳ ከተማ ነዋሪ አብዛኛው ነው አያውቁ። አሁን ግን ደም ባንኩ የቱ ጋር ነው እያለ ሰው ራሱ እየፈለገ እየሄደ ደም እየለገሰ ነው ያለው። እንዲህ አይነት ጊዜ በደም ባንክ ታይቶም አይታወቅም።
የኮሮና ቫይረስ ኢትዮጵያ ውስጥ ከመግባቱ በፊት አዲስ አበባ ውስጥ በየዕለቱ ከ300 እስከ 350 ደም እንዲለገስ ይፈለግ ነበር። በኮሮና ቫይረስ ምክንያት ግን ሆስፒታሎች በቀጠሮ የሚደረጉ ቀዶ ጥገናዎችን በመቀነሳቸው የደም ፍላጎቱ ወደ 150 ወርዶ ነበር። የደም ባንኩ ግን ይህንንም ለማሟላት ትግል ላይ ነበር ያሉት አቶ ያረጋል፣ አሁን ግን ባንኩ በ50 ዓመቱ አይቶት የማያውቀው ሰው ቁጥር በቀን ውስጥ በፈቃደኝነት እየሰጠ ነው ይላሉ።
በኢትዮጵያ እንግዲህ አዲስ አበባ ያለው ደም ባንክ 50 ዓመቱ ነው። በ50 ዓመት ታሪክ ውስጥ በቀን እንደዚህ በሩቲን ሰዎች ካምፔን ተዘጋጅቶ ካምፔን ማለት በዘመቻ መልክ የቅዱስ ጊዮርጊስ ስፖርት ክለብ ደጋፊዎች ተብሎ ወይም የሮትራክት አቦጊዳ ክለብ ተብሎ ወይም የትራንስፖርት ክለብ ተብሎ ወይም የሮትራክት ወይም የሙስተቅበል ካልሆነ በስተቀር ዝም ብሎ ሰዎች በራሳቸው ፍላጎት እየመጡ ደም እየለገሱ 700 ሰው ደም ለግሶ አያውቅም። እንደዚህ አይነት ቁጥሮችን ያየንበት ነው። ይህ የአንድ ቀን አይደለም፣ 3-4 ቀንም ከዛም በላይ የሆኑ ቀኖች ላይ ከ700 በላይ ሰዎች ደም ለግሰዋል። በጣም 600 እና 500 በጣም በአብዛኛዎቹ ቀኖች እንደዛ ነው ያለፉት።
ደም በባህሪው ከሳምንታት በላይ መቆየት አይችልም ያሉት አቶ ያረጋል ባንኩ የደም ክምችቱ ከሚፈለገው በላይ ከሆኑባቸው ከተማዎች ወደ ሌሎች ከተሞች እያዘዋወረ በመላው ሀገሪቱ በቂ የደም አቅርቦት እንዲኖር እያደረገ መሆኑን ጠቁመዋል። በኮሮና ከሚሞተው በበለጠ በደም ማጣት የሚሞቱ እናቶች ቁጥር እንዳይጨምር ጥንቃቄ ይደረግ በማለት ጥሪ አቅርቦ የነበረውና 80% የደም ለጋሾቹ በመቀነሳቸው ደም የሚያቀርብላቸው 25 ሆስፒታሎች ሙሉ ለሙሉ የቀዶ ጥገና አገልግሎት እንዲያቋርጡ አድርጎ የነበረው የባህር ዳር ደም ባንክ ነው። የባንኩ ኃላፊ አቶ ምትኩ ሽፈራው እንደነገሩን በቀን እስከ 400 የደም ለጋሾች የነበረው ባንኩ በኮሮና ቫይረስ ምክንያት ቁጥሩ ወርዶ 5 በመድረሱ ህዝባዊ ጥሪ ተላልፎ ባለፉት 2 ሳምንታት እስከ 669 ደም መሰብሰብ ችሏል።
በአሁኑ ሰዓት ሆስፒታሎች ላይ በሚፈልጉት አግባ በሚፈልጉት መጠን በጣም በቂ የሚባል የደም አቅርቦት ሰጥተናል። ለዛም ሲባል ለሁሉም ሆስፒታል መጀመሪያ እንዲሰረዝ ከጻፍን በኋላ አሁን ደግሞ መጀመር እንዲችሉ በደም ምክንያት ሌሎች የኮሮና የመንግስታዊ የራሳቸው አቅም እንዳለው ነው። በደም ምክንያት ግን ምንም አይነት ስራ ማቆም እንደሌለባቸው እና እኛም በቂ ደም እንደፈለጉት ጊዜ ማቅረብ እንደምንችል ደብዳቤ እንጽፈናል፣ እየሰጠንም ነው። በአሁኑ ሰዓት እኛ ባህር ዳር 23-25 ብቻ ሳይሆን እንደ አማራ ክልል ያሉ ሆስፒታሎች ሙሉ ለሙሉ የደም አቅርቦት በቂ በሚባል ደረጃ አላቸው።
አቶ ምትኩ አሁን ያለው በቂ ክምችት አስተማማኝነቱ ለሁለት ሳምንት ነው። ደም አንዴ ተሰብስቦ ለረጅም ጊዜ የሚቀመጥ ባለመሆኑ የደም ባንኩ በየሳምንቱ በቂ ለጋሾችን ይፈልጋል ይላሉ።
ግን አሁንም የምንፈራው ነገር አሁንም እንግዲህ ደም አንዴ 1000-10000 ተሰብስቦ ለ3-5 ወር ይሁን ማለት የማይቻል ነገር ነውና ኤክስፓየር ዴትም ስላለው ግዴታ በየቀኑ ለጋሽ መኖር ግድ ይላል። ግዴታ በየሳምንቱ ደም ካልተሰበሰበ እዚህኛው አሁን ራይት ነው ባለንበት ሳምንት ደም ካላሰባሰብን የዚህ ያልተሰበሰብነው ደም እዳ የምንከፍለው የዛሬ 2 ሳምንት። ስለዚህ ሁሌም በየሳምንቱ የደም ለጋሽ ቁጥር በትንሹ 300 ሰው ያስፈልገናል።
በኮሮና ቫይረስ የተያዙ ኢትዮጵያውያን ቁጥር በየጊዜው እየጨመረ በሚገኝበት የሶማሌ ክልል የሚገኘው የጅጅጋ ቅርንጫፍ ደም ባንክም የኮሮና ቫይረስ ከመግባቱ በፊትም ያገኝ ከነበረው የደም ለጋሾች ቁጥር በላይ እያገኘ መሆኑን የነገሩን ደግሞ በሶማሌ ክልል ጤና ቢሮ የደም ባንክ ስራ ሂደት ኃላፊ አቶ ዚያድ ኑር አብዲ ናቸው።
በተለይ ጾም ጊዜ ገብቷል፣ ኮሮናም ገብቷል፣ ቁጥሩ በጣም ቀንሷል። እንዴት እናርገስንን እያንዳንዱ ህዝቡን ግንዛቤ ለመለወጥ ግንዛቤ ለማስጨበጥ ደም ከለገሰ ሰው ምንም እንደማይሆን ኮሮናና ደም ለመለገስ እንደማይገናኙን በደንብ ለማስተማር ካስተማርናቸው በኋላ በወር ስንሰባሰብ የነበረው ደም ቁጥር በጣም ጨምሯል። ምክንያቱም ከአሁን በፊት በወር 500-700 ስናሰበስብ የነበረው አሁን ቁጥሩ ከ1300 በላይ ሆኗል ማለት ይቻላል። ዳታው እንደ ሪኮርዱ ስናይ ማለት ነው። እና ግንዛቤው በጣም ስለጨበጡ ህዝቡ የህዝብ እንቅስቃሴው ስለጨመረ ኮሮናና ደም ለመለገስ እንደማይገናኝ በደንብ ስላስተማር ናቸው። አሁን ባለው ሁኔታ በጣም አሁን የደም ለጋሾቹ ቁጥር እየጨመሩ ነው።
የኮሮና ቫይረስ በፈጠረው መደናገጥ ህብረተሰቡ ደም ከመስጠት በታቀበበት ወቅት ግንባር ቀደም ሆኖ በፈቃደኝነት ደም ከለገሱ የአዲስ አበባ ነዋሪዎች አንዱ ዮናስ ታደሰ ነው። ዮናስ ደም በችግር ጊዜ ብቻ ሳይሆን በቋሚነት መለገስ አለበት ይላል።
ደም እንደ ማህበረሰብ ዋነኛ ችግር ምንድነው? የእርሱ ቤተሰብ ወይም የቅርብ ሰው ካሞ ካላስፈለገ በቀር ሰዎች ለሌላ ሰው ደም የሚያስፈልጋቸው የሚመስለው ያለ አይመስለኝ። ሰዎች ብዙ ጊዜ በቤተሰቦቻቸው ደም ተብልቀው ሄደው ያንን አገልግሎት ካገኙ ከዛ በኋላ ተመልሰው ወደ ደም የመክር ፕሮግራም ውስጥ የሚገቡ ደም ህይወት ነው። ምንም ጥያቄ የለም። አንድ ሰው 450 ያሉ ይጠርል በሚሰጥበት ሰዓት ላይ ሰው ከማደር እንዳለፈው ውስጣቸው እርካታ አለ፣ ሰላም እናገኛለን። በሚሰጥ ማንም ሰው እድሜ 18 ዓመት ከሞላውም አርኪሎ ከ45 ኪሎግራም በላይ ከሆነ መስጠት ይችላል።
ደም ሲያጥር በጤና ተቋማትና በበሽተኞች ላይ የሚፈጥረው ጫና እጅግ ከፍተኛ ይሆናል የሚሉት የደም ባንክ ኃላፊዎቹ ለሚቀጥሉት 2-3 ሳምንታት በቂ የደም ክምችት መፍጠር ቢቻልም የደም አገልግሎት ዘመን በጣም ውሱን በመሆኑ ሰዎች በየጊዜውና በየዕለቱ ደም መለገሳቸውን እንዳያቋረጡ ጥሪ አስተላልፈዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
አመሰግናለሁ ስመኝሽ ወይም ሊሊ። ተከታዩ ባህልና ማህበረሰብ ነው። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ፕሮዲውሰሩ ንጉሡ ታምሬና እኔም ሳስተናግዳችሁ የቆየሁት ሶሎሞን አባተ ነን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። ሀገሮን ይወዳሉ? ራስዎን ከኮሮና ቫይረስ ይጠብቁ። በእኛ በኩል ሰላም ጤና ይስጥልን። በደህና አደሩ።
ወዴት ነው ወዴት ነው ወዴት ነው